ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ናሴ 16 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ናሴ 16 ቀን 628 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዜናችንን በዜና እንጀምራለን። በማስከተልም ሳምንታዊው ፍካሪ ዜና ከዚያም በሳምንት ውስጥ በፍኖተ ዴሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል።
በሰሜን ወሎና በደቡብ ጎንደር በስላዩ አካባቢዎች ጥቃት ሲፈጽሙ የነበረውና ወደ ደቡብ በመገስገስ ላይ የነበረው የወያኔ ታጣቂ ቡድን በአማራው ልዩ ኃይልና ሚሊሻ ፋኖ እንዲሁም በወታደሩ በየቦታው በደረሰበት ከፍተኛ ጥቃት እየሸሸ መሆኑ ተነገረ። ጦሩ ሲመሩ ከነበሩት መካከል ማአሾ በየነ የተባለው የወያኔ ጀነራል ወደ ቢሊሻንጉል በመጓዝ ላይ እያለ አብሮስ ከነበሩ ጀሎች ጋራ በቁጥጥር ስር ያለ መሆኑን ተነግሯል። ገብረህት ገብረአልና የተባለው ሌላ የወያኔ ኮሎኔል በጋሳይ ከተማ ለወታደሩ እጅ መስጠቱና የአማራው ሚዲያ ኮርፖሬሽን ዘግቧል። ግለሰቡ ለዚሁ የዜና ተቋም በሰጠው ቃል ምልልስ የወያኔ ጦር እንቅስቃሴ አላማ ባህር ዳርን ለመቆጣጠር እንደነበረ ጠቅሶ በአሁኑ ወቅት በደረሰው ጥቃት ምክንያት የወያኔ ወታደራዊ መረጃዎች በያቅጣጫው ሽሹ የሚል መመሪያ ማስተላለፋቸውን አብራርቷል። አሙስና አርብ በተደረገው ጦርነቶች በአምባሰል ዙሪያ ወርጌሳ አካባቢ የነበረው የወያኔ ጦር ተሸንፎ ከምር ድንጋይና ጋስና የነፋስ መውጫ አካባቢዎች ሙሉ በሙሉ ነጻ ናቸው ተብሏል። ቅዳሜ ነሐሴ 15 ቀን የአማራ አካባቢ አስተዳደር ባስተላለፈው መልእክት የወያኔ ቡድን ታጣቂ ኃይል በደረሰበት ሽንፈት የተነሳ የዘረፈውን የህዝብና የመንግስት ሀብት ይዞ እንዳይወጣ ህዝቡ በየአካባቢው ተደራጅቶ እርምጃ እንዲወስድ ጥሪ አድርጓል። በየጦር ግንባሩ ከወታደር ጋር ተሰልፎ መረጃ ሲከታተል የነበረው የአማራ አካባቢ የህዝብ ደህንነት ኃላፊ ለወያኔ ቡድን በስልክ መረጃ ሲያቀብል ተይዞ እርምጃ እንደተወሰደበትን ተነግሯል። በሌላ በኩል የወያኔ ቡድን ታጣቂ ኃይል ቅዳሜ በአፋር በርሃሌ ወረዳ ላይ ጥቃት መፈጸሙ ተከትሎ ከአፋር ልዩ ኃይልና ከሚሊሻ ጋር የተፋፋመ ጦርነት እየተካሄደ መሆኑን ታውቋል። አርብ ነሐሴ 14 ቀን ከሩሲያ የውጭ ጉዳይ ሚኒስቴር በተሰጠው መግለጫ በትግራይ አካባቢ ሰላም ለመፍጠርና አካባቢውን የተረጋጋ ለማድረግ የሚወሰደው እርምጃ የዓለም አቀፍ ህብረተሰብ እንዲደግፍ ሩሲያ ጥሪ ማድረጓ ተገልጿል። ቃል አቀባይዋ ሩሲያ በኢትዮጵያ ውስጥ የሚደረገውን ሁሉ በቅርብ እየተከታተለች መሆኗና የውስጥ ችግሮቻቸውን ለመፍታት ኢትዮጵያውያን በአፍሪካውያን ወንድሞቻቸው ድጋፍ የራሳቸውን ወሳኝ ሚና እንደሚጫወቱ የሀገሪቱ እምነት መሆኑን ገልጻለች። የኢትዮጵያ ጅቡቲ መስመርን ለመቆጣጠር ወያኔ በአፋር በአማራ አካባቢዎች ያደረገቻቸውን እንቅስቃሴዎች ጦርነቱን ከትግራይ አውጥቶ ወደ ሌሎች ቦታዎች እየወሰደ መሆኑንና ይህንን በማራገብ የዓለም አቀፍ ሚዲያዎችም የሚያካሂዱትን አፋሽ ክስከሳዎች ሩሲያ እንደምታወግዝም ቃል አቀባ ዘርዝራለች።
ፍካሬ ዜና
የጦርነቱ ቋያ የንጹሃንን ህይወት እየቀጠፈ መሆኑ አሳዛኝ ውጤት ነው ተባለ። የፖለቲካ አዋቂዎች ይንዘረኛ ወያኔ መደምሰሻ የተባለው ጦርነት አውድማ ከትግራይ ወደ አማራ እንዲዛወር የተደረገው በፖለቲካ ደባ መሆኑን አጠራጣሪነት እንደሌለው ሲያስረዱ ተደምጧል። ይህ ጦርነት ዘንድሮ በአማራ አካባቢ የእርሻ እንቅስቃሴ ባያስተጓጉልም የምርት ውጤት ላይ የራሱ ስላማጥራቱና ጉዳት ማድረሱ የሚጠበቅ መሆኑን እነዚህ የፖለቲካዎች ያስረዳሉ። በጦርነቱ ምክንያት የንግድና የመጓጓዣ እንቅስቃሴ ስለሚያሽመደብረው የሚያስከትለው የኑሮ ቀውስ እየመረረ እንደሚሄድ የኢኮኖሚ ተመራማሪዎች ያስረዳሉ። የአረብሬ ወያኔ ጀሌዎች በዘለቁባቸው የአማራ አካባቢዎች በደቡብ ጎንደርና በሰሜን ወሎ ነዋሪዎችን ረሽኗል፣ ሴቶችን ደፍሯል፣ ከብቶችን አርዷል፣ እህል እየጫኑ አጓጉዟል የሚሉ መረጃዎችም እየተሰሙ መሆኑን መገንዘብ ተችሏል። በተመሳሳይ በመጪው አመት ከዝቅተኛ እስከ ከፍተኛ ደረጃ የሚገኙ ትምህርት ቤቶችም የመከፈት እድል እንደሌላቸው ማገናዘብ እንደሚቻል ብዙዎቹ ያስረዳሉ። በርካቶች በላሊበላ የደረሰው ጥቃት በሌሎችም በጎንደር ከተማ በጣና በደሴት ገዳማት በደብረ ብርሃን ስላሴ ወዘተ እንዳይደግም ጥብቅ ጥበቃ እንዲደረግላቸው እንደሚገባ ያስረዳሉ። ወያኔ አዲግራትን ከሻዕቢያ ለማስረጋግ አንድ እርምጃ እንኳን አለመራመዱና ጎንደርና ወሎን ለማጥቃት መንቀሳቀሱ ፊል ለፊት ከመታየው በላይ ድብቅ ምስጢር እንዳለው መረዳት ተችሏል። ወያኔ ወሎን እና ጎንደርን እንዲወር የተደረገበት ደባ የባዕዳን ኃይሎች እጅ ሊኖርበት እንደሚችል የበርካቶች ተጠሪ መሆኑ መረዳት ተችሏል። ይህ ሁሉ ደም እንዲፈስ የተደረገው ሁለቱ ደም አፍሳሽ ዘረኛ ጽፈኞች የስልጣን ጥመኛ እና ፈላጭ ቆራጭ የውርጋጦች ስብስብ የሆነ ኦሬፓና የወረበላዎቹ ጥርቀሙ የሆነ ወያኔን ለማደራደር መሆኑ በጽንባጽኖ ሲታይ እንደሚገባው የሀገራችንን ፖለቲካ በቅጡ የሚያውቁ ያስረዳሉ። የአዲስ አበባ ወጣቶች አካባቢዎቻቸው ላይ የሚቀጡ ሽብሮችን ለመከላከል ሊደራጅ ይገባል ተባለ። አዲስ አበባ በመንግስት ይጓጓዝ በነፍስ ወከፍ መሳሪያዎች አንስቶ አንደ ክላሽንኮቭ የመሰሉ የጦርነት መሳሪያዎችን በገፍ መያዛቸው ቢነገርም በወንጀሉ ተጠያቂዎቹ ያውም እጅ ክፍን በተያዙ ላይ የፍርድ ውሳኔ መስጠት አለመቻሉ ከወንጀሉ ጀርባ የአገዛዙ እጅ ሊኖርበት ይችላል የሚል ጥርጣሬ ማሳደሩን ብዙዎች ይናገራሉ። ሰሞኑን በደፈናው በሺዎች የሚቆጠሩ ገጀራዎች በከተማው ውስጥ መያዛቸው የተነገረው እንዴት ገቡ ማን አስከባቸው የሚሉን ጥያቄዎች ተዳፍነው መታለፋቸው ወይ አገዛዙ ወይ የፖሊስ ተቋም የወንጀሉ ተጠቃሚዎች ሊሆኑ ይችላሉ የሚለው የበርካቶች መነጋገሪያ ሆኖ መሰንበቱ ተረተናል። በሌላ በኩል የጦር መሳሪያዎችና ገጀራ የመሰሉ የስለት መሳሪያዎችን ከሰያዙ በእጽፍ የሚበልጡ በከተማ መሰረጫቸው ሊገመት ይገባል የሚል አስተያየት ይሰማል። ከተለያዩ ምንጮች አፈትልከው ከሚወጡ መረጃዎች መገንዘብ የተቻለው በአዲስ አበባ በታሪካዊ ቅርሶች ላይ ጥቃት መፈጸም ደባ መሮሩ ነው። ለ30 ዓመታት በተለያዩ ስያሜዎች በሚጠሩ የኦሮምኛ ጽንፈኛ ቡድኖች የአጼ ምኒልክን ሐውልት ለማፍረስ ከፉከራ እስከ ድርጊት መኬዱ የሚታወስ ሲሆን አሁን ይህን ተግባራዊ ለማድረግ ሴራ መጎንጎኑ እየተሰማ ይገኛል። ከዚሁ ጋር አብሮ እድሜ ጠገብ የሆኑ የቤተክርስቲያናትንም የሚጨምር መሆኑን ታውቋል። ይህ እኩይና መሰሪ ደባ መመከት የሚቻለው በከተማ ወጣቶች የተደራጁና የተቀናጀ እርምጃ መሆኑን ብዙዎች ይናገራሉ። የኮሮና ወረርሽኝ ባስተንጋጭ ሁኔታ እየተስፋፋ መሆኑ እየተነገረ ነው። ከሁለት ሳምንታት ወዲህ የኮሮና ወረርሽኝ በመቶ የሚቆጠሩ ሰዎችን ህይወት እየነጠቀና በሺዎች የሚቆጠሩ እየረከሰ መሆኑን ለጉዳዩ ቅርበት ካላቸው የህክምና ምንጮች መገንዘብ ተችሏል። በአገዛዙ የሚሰጠው መግለጫ ከእውነት በጣም የሸሸ መሆኑን የሚያስረዱ ምንጮች እንደሚሉት ሀቁ ከተገለጸው እየተንኮታኮተ የሚገኘው የኢኮኖሚ ላይ ሌላ ራስ ምታት መጨመር ያገዛዙን አፈር መልበስ ሊያፋጥነው እንደሚችል ስጋት በማሳደር መሆኑን ይስማል። የህክምና ባለሙያዎች ህዝቡ የበሽታው ስርጭት ለመክታት ተገቢውን ጥንቃቄ ማድረጉንና መዘንጋትም አይገባውም የሚል አስተያየት ሲሰነዘሩ ተደምጧል። የኑሮ ውድነቱና የብር ግሽበት የአገሪቱን ኢኮኖሚ ከመጣዱ ወደ ረመጡ እየወሰደው ተጋለጠ። የሸቀጦች ዋጋ በአንድ ቀን በጥዋትና በከሰዓት በኋላ የዋጋ መጨመር እንደሚያሳይና ኑሮን አቅዶ መምራት ዘበት እየሆነ መሄዱን በርካቶች በመሬት ሲያስረዱ ተደምጧል። በዚሁ ላይ በከተሞች የቤት ክራይ ዋጋ እጅግ እየጨመረ በተለይ በአዲስ አበባ በርካታ አካባቢዎች በየወሩ የቤት ክራይ ጭማሪ እየተደረገ ነው። ብላጭ የሚያሶጽ እየሆነ መሄዱን በርካቶች በመሬት ሲታገሩ ይስማል። ሸቀጦች በአጠቃላይ ከ50 እስከ 500 በላይ ጭማሪ ያሳዩ መሆናቸው ይህንን ለማስተካከል በተለይ ለዝቅተኛ ደሞዝተኛና ለዝቅተኛ የጾታ አበል ተከፋዮች ምንም ማስተካከያ ያለመደረጉ የህዝቡ ሶስና መከፋት እያባባሰ ይገኛል። ዘረኛው አገዛዝ ይህ የኑሮ ውድነት በየዕለቱ ዋጋ እየጨመረ የሚሄድበት ሁኔታ በዚሁ እየተራዘመ በሚሄደው ጦርነት ቀውስ ውስጥ ባለበት ለማስተካከል እንደማይችልና ከዚሁ በከፋ መልኩ ከመጪዎቹ 3 ወራት በኋላ ለመንግስት ሰራተኞች ደሞዝ መክፈል እንደሚሳነው ውስጥ አዋቂዎች ያስረዳሉ። ዓለም አቀፉ ብድሮችን ለማቃለል አቅም በማጣቱ ከዓለም አቀፍ አበደሪዎች ቻይናን ጨምሮ ማስጠንቀቂያ እየደረሰ መሆኑን የአገዛዙ የውድቀት መፍገምም ጠቃሚ መሆኑን የሚያስረዱ አሉ። ሌላው አሳሳቢ ሁኔታ የብር መግዛት አቅም እየደቀቀ በመሄዱ አንድ ተራ ወረቀት እንደ ተራ ወረቀት እየተቆጠረ እንደሚገኝ ለማወቅ ተችሏል።
የሐሙስ ነሐሴ 13 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ እምሸሽ ነኝ ቱርክባይ
ነዩ ቱርክባይ እምሸሽ ነኝ
እምሸሽ ነኝ ወይ መፈራ ነኝ ወይ ቱርክባይ بلو آس ایتی وزروس تنگرو يتبالو الماستاوس يمن نگدد بدگیزی رای درسنال يت انكو ارگوزيا قبال مسل وريتاو استقبتو يمن بوچ عرقو کولونيل ايراننم تركنم ملمامتون تايزو تال يمن فايدو بزوم نگر يلم وطيتو كدتو ودماتو بچانو يوياني لكفت بتاريك ترك يتبقى تلاتونا يقوي يتشاقر ناس بزاريو تشباتيو نتادق مو ترك بإسلاماوي رأيوت يمستمرانا حيلوان بعلما قف درجة لما سفن يمستطر حقر ناس إتيوبيان بمدافواسر اللي استفقبا يمستفلقو لدقنا لبقوي دلم إيرانم بالات يكرر هايمانو تواوي أقوامنا يفولتيكا مسمر هيدتوا لإتيوبيا يمي بجاي دلم بما يتقيم يفولتيكا قرنيو الناسي السمارو يهن شفافنو دل تقيني دقاف تقيني بميل هزبل ديادنا قرو يمي تروت خلو ودكموان ياللبتنو عالم بالات شباتي فولتيكا وطرت سلفاتشن انديتنا كمانقار يمي لون تياكي بطنكاكينا بمرمر مملسي قبا فإن كولونيلو دمك الناش ملس عين التراز نتاقوش تايزو ملس يمي السادتاوي دلم ياسك ايامتن جيتاكشون امريكان برقت مكاوم كفلقو يك النامن قداي دلم اي سرام اي واتام با بولتيكاو مسك كولونيلو يشبيان بكفا من قدا قلتو لقو داتن دارقات منم تردتر يلوم على وكبت مالتي تشالال اقراتشن على دقافينا وداجن دستكار مادرقواتال ወያኔ ጎን ፈረንጆቹ ሊቆሙ እንደምችሉ የገመተው አይመስልም አሜሪካም መቀሌን ልቀቅ ወዘተ ብላ እዝ ስትሰጠው እንብም ለማለት አልቻለም አንደም የኢትዮጵያ ሉዓላዊነትን መጠበቅ ጉዳዩ አይደለም የአሜሪካ ቡችላ ሆኖ ነውና ለስልጣን የበቃው በሌላ በኩል ደግሞ የቆመው ለኢትዮጵያ ሳይሆን ለጠባባ ኦሮሚያ በመሆኑ የኢትዮጵያ መጎዳት የሚቆጠቆጣው አይደለም ከግብጽ ጉያ ወጣ የነበረችው ሱዳን በአያያስ ጉርለት አርቋታል በጠላትነትም ተፈርጃለች አረቦች በጋራም በተናጠልም ከግብጽ ሊነጠሉ አለመቻላቸውን ተረድቶ ተገቢውን መንገድ በመቀየስ ፈንታ ለሳውዲና ኢሚሬትስ ተጎንብሶ መዘዝን በሀገር ላይ አበርክቷል ቻይና ሳትቀር ብድር መልሶ ለመክፈል አቅም የለውም በሚል ብድር አልሰጥም ማለቷም በሰሞኑ ተነግሯል ከወያኔ በባሰ የውጭ ፖለቲካው የከሰረ ነው ብንል ስህተት አይደለም ድካምን አዝሎ ወደ ቱርክ ማዘንበሉ ለኢትዮጵያ የሚበጅ ፖለቲካ ሊሆን የሚችል አይደለም ቱርክም ግብዝነቱን አውቃ የሞቀ አቀባበል የምታደርገው ሸረሪት በድሯ ለተያዘ ዝንብ የምታደርገው አይነት እንኳን ደህና መጣ አይነት ከመሆን አልፈም ባለንበት ዓለም አብዛኛው አገር ብሔራዊ ጥቅሙን ያስቀድማል ህልውናና ሉዓላዊነታቸውን ያልሸጡ እስከሆነ ድረስ ኮሎኔሉ ምንም ቢፈራገጥ የበላዩ አሜሪካ ነው እማን ላይ ቆመሽ ማንን ታሚያለሽ የሆነበትም ለዚህ ነው የችግሩ መሰረት መንስኤ ግን ያገዛዙ ኢትዮጵያዊነት የሳሳ መሆኑ ነው ዘረኛው አገዛዝ የኢትዮጵያን ጥቅም ሊያስጠብቅ አይችልም አይጠብቅም ከወያኔ ጋር ያለው ጸረ ኢትዮጵያ ዳንስ ይህን በግልጽ ያሳያል ኮሎኔል ሉኒዞ በእኩል ጸረ ኢትዮጵያ የሆነውን ወያኔ ማሸነፍ ዘበት ነው ቆልፍ ቦታዎችን ዘረኞች እስከያዙት ድረስ የኢትዮጵያ መሰረታዊ ችግሮች ተወግደው አገር በዲሞክራሲ ስርዓት ስር ልትገነባ ሆነ ልትተዳደር አትችልም በዚህ በዚያ የባዕድ መጫወቻ ትሆናለች በስልጣን የሚሰየሙትም የህዝብ የውዴታ ድጋፍን ስለማያገኙ ለማንም ባዕድ ሲጎነበሱ ከራሚ መሆናቸው የሚቀር አይደለም አክቲቪስት ደጋፊ የሚሏቸው አገርን የሸጡ ባንዳዎች ቅራቅም በመሆር ተብዮች ብቻ እንደሚሆኑ የሚታወቅ ነው እያየን ያለነው ይሄንኑ ነው ለባዕዳን መጎንበሱ ይገባቸዋል ይተበቀባቸዋል አገርን የሚሸጥ የሚያዋርድ ዘረኛን በጋራ ትግላችን እናስወግድ የኢትዮጵያ ህዝብ ኢትዮጵያዊነትን ድል አድራጊ ያደርጋል ከማንም ባጫማ ስር ኢትዮጵያ አትወድቅም
መቅደላ ፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ አይናዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋራ ለማዩ ቱርክባይ የምሽሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውራ ድርቆት እርሳሱን እንደ ጠጅ ሙሱ ሲጠጣት ለማዩ ቱርክባይ የምሽሽ አውሮፓም ያውቀዋል አፍሪካም ያውቀዋል እስያም ያውቀዋል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል ለማዩ ቱርክባይ የምሽሽ አባትና እናቱ አላንዳል ወለዱ አባታ ተካሳ ያወንዱ ያወንቱ ለማዩ ቱርክባይ የምሽሽ የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ ራሶ ገለው ማያውቁ ለማዩ ቱርክባይ የምሽሽ
እኮ ነፍጠኛ አሁንኝ ነፍጠኛ የዳር የድንበሬ ያገሬ ዘመን ከዚያም የነፍጠኞች ልጅ ነኝ ያጥንታቸው ፍላቂ የደማቸው ውጤት ሞቶ ያከበሯት ኢትዮጵያ ባለች በነፍጥና በነፍጥ ልጅነቱን ሳታውቅ እነሆ እነሆ ግማሽ ሙት ዓመት ከተጣላካ የነፍጠኞች ልጅ ነኝ አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲ ወያኔ ነፃነት የማያውቅ ሸክም ወዳድ ገኛ በገዛው ይምላል ሲነሳም ሲተኛ እኔ ልሙት ብሎ ጭራሽ አይነሳም የወራሪን የወራሪን ጫማ ይሻለዋል መታ ነፃ ነጣሁና ከመያይ ውድና ታገሩ ለፋሽስቶች ግቢ ዋርድያም ሆኖ ኩራትና ክብሩ ነጣነተም ያውሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ ይመስሎት ይለኛል ነፍጠኛ አዎ ነፍጠኛ ነኝ ቻረ ግድግድሌ የቋራፉ ታውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ተመተ አምረረው ብለ ቢትወደድ አዳነች ያጃ ካማ ኬሎ ነፍስ ተሸክሞ ተዋክተው አዋክተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ አዎ 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 ነፍጠኛ ነኝ ሀብተ ጊዮርጊስ ደናግዴ ባልቻ አባ ነግሶ እና አብርሃም ደግሞ ጨሃ በላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ጣይቱ ቡጥ ሁሉ ዘር አይደረሰና ጅግናው አዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር ቀማጋጎያ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላካ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖራት ኖሮ ኢትዮጵያን አፍርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሮ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኸው ያጓጉዝ ነበር። እኛ በነፍስና በንፍስ ልዩነቱን ሳውቅ እነሆ ግማሽ መቶ ዓመት ከተጣላ ከሐቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ለኛን ታሪክ ይየናደ። አዎ ነፍጠኛ ነኝ። አዎ ነፍጠኛ
የሰኞ ናሐሴ 10 ቀን 2010 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። የምኞትን ፈረስ ማንም አይገታውም። ሁለቱም ይቀደዳሉ ይተረተራሉ። በጅምላ ደመሰስናቸው። አዲስ አበባን ልንይዝ ነው። ባየር ኃይል ጨፈጨፍናቸው አቸነፍናቸው ያላሉት የለም። በጌታቸው ረዳና በኮሎኔሉ መሃል ውድድር ቢገባ ማን ዋና ዋሽ ሆኖ እንደሚወጣ አከራካሪ ሆኗል። የጦር ድርጅት መሪዎች ተገደሉ ይባላል። ብዙም ሳይቆይ እንደ አላዛር ብድግ ብለው ጦር ሲመሩ ሲለፈፉ ይታያሉ። ኮሎኔሉ በግርግር አማራውን የጎዳ መስሎት ለወያኔ በሚጠቅም ደረጃ ሲሸሽ ወይም ሽሽትን ሲያዝ፣ ወያኔ ደግሞ ከደጋፊ ፈረንጆች ጋር ሆኖ የኢትዮጵያን ጠቅላላ ጦር እምሽክ አደረኩ ሲል ተደምጧል። ህፃናትን መልምሎ ወታደር አድርጎ እያስጨረሰ ተያዙ የተባሉት የአዲስ አበባ መንገድ አዳሪዎች ታፍሰው ነው ይላል። በጣም የሚያስቀው ደግሞ የወያኔ ሶላቶች ደጋፊዎች ጻድቃን የሚባለውን የአሜሪካ ቅጥረኛ የአፍሪካው ትልቅ የጦር መሪ ብለው ከነቦርጩ ሊያቀርቡት ሲጠሩ ነው። በአምባገነን ስርዓትና በጦርነት ቀዳሚ ሰለባ ሟች ሀቅ ለመሆኑ ነገር ያንፈልግም። ውሸት ቅጥፈት ይነግሳል። ነገር ሳናበዛ የኢትዮጵያ ጠላቶችን ፍላጎትና እቅድ ማጋለጥ እንችላለን። የሻቢያ ፍላጎት ኢትዮጵያን ማዳከምና ጥቅሙን ማስቀደም ነው። በዚህ መሰረት ከባድመ እስከ ዘላምበሳ ያለውን መሬት በቁጥጥሩ አስገብቷል። ወያኔን አዳክሟል። ወያኔ የአማራና አፋሩን መሬት በመያዝ ድርድር ሲባልና መሬት ለቀቁም ሲመጣ የያዘውን መሬት ለቆ ምዕራብ ደቡብ ትግራይ የሚለውን ወልቃይት ራያን ወዘተ ሊያስመልስ ይጥራል በአሜሪካ ድጋፍ። ኮሎኔሉ ደግሞ ከነኦነግ ጋር ሆኖ አቢሲኒያ ወይም አበሻ የሚላቸውን አማራና ትግሬዎች አጨራርሶ በሁሉም ላይ የኦሮሞ የበላይነትን ሊያሰፍን ይመኛል። አሜሪካ በበኩሏ ወያኔን ከጥፋትና ውድቀት አድና የኮሎኔሉ የወያኔና አሜሪካ ቡችሎች አገዛዝን በኢትዮጵያ ላይ ልታሰፍ ምኞት አላት። የምኞት ፈረስ በዳገትም አይቸገርም። ይሳካላቸዋል ወይስ ጥያቄው ክፍት ነው? አቀኛ መልስ ከወያኔም ከኮሎኔሉም ጎራ አይገኝም። አሳፋሪ ሽንፈቶችን አስደማሚ ድሎች እያሉን ነው ያሉት። ተቀጥቅጦ ያለ ቀወጠው ጉድ አደረገ ሊሉን ይጥራሉ። ሱዳን ሰልፏ በሌላ የሆነ ሰገደች ተሸነፈችልን ብለው ያደናግራሉ። በፖለቲካው መስክ ሲደነባበሩ የኢትዮጵያን ጥቅም በጣም ጎድተው ያሉ የደለበ ትርፍና ያስገረመ ድል አገኘን ብለው ህዝብን ሊያወናብዱ ይሞክራሉ። ለመሆኑ ለምንስ ነው የለየላቸው የኢትዮጵያ ጠላት የአሜሪካ ባለስልጣኖችን እያመላለሰ ኢትዮጵያ የሚጋብዘው? ምንድነው የሚዶልቱት? የወያኔና የሸኔ ኦነግን ህብረት ወሬ ለምንስ ነው አሜሪካና አፍቅሮ ወያኔ ያላቸው የፈረንጅ መገናኛ ብዙሃን አዳንቀውና አጋን ነው የሚያቀርቡት? ሸኔዎቹን ማን ዘመናዊ መሳሪያ ሰጣቸው? ማንስ ደግፎ ከዚህ ያደረሳቸው? ከወያኔ ድሮም የተባበሩ ናቸውና ምንስ አዲስ የሚፈይዱት ነገር ሊኖር ይችላል? ይህ ሁሉ ያለ የአገራችን ምሁር ተብዬዎች በአሜሪካ እየተሰበሰቡ እንዴት አድርገን ኮሎኔሉን እንርዳው ይያሉ እየመከሩናቸው ለግድብ በሚል ሽፋን ከሚሊዮን ዶላር በላይ ለኮሎኔሉ ሲሰጡ ላጣየ ተፈናቃዮች እጃቸው አልተዘረጋም ታሪክና ሀገር ይጠይቃቸዋል ድል ለኢትዮጵያ ህዝብ የማክሰኞ ነሐሴ 11 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ሰነፍረኛ ከሩቅ ይመልሳል ቦታ ልቀቁ አፈግፍጉ ተመለሱ እና መሰልት እዛዞችን እያሽጎደጎደ ወታደሮችን በማስጨረስና ለወያኔ በመጥቀም ላይ ያለው የኮሎኔሉ አገዛዝ ምን ተንኮል እንዳቀደ ምስጢር አይደለም የግል ስልጣን ጥሙን ከኦሮሚያ ምስረታ ወይም ኢትዮጵያን በኦሮሚያ የበላይነት ሊገዛ ካለው እቅድ ጋር የተያያዘ ነው ከወያኔ በአሜሪካ አጋፋሪነት ሊታረቅ እየጣረ ነው የአሜሪካን ባለስልጣኖች ምልልስ ሌላ ትርጉም የለውም ለአምስት ዓመታት ስንለው እንደቆየነው አሜሪካ ጨቃኝ ኢምፔሪያሊስት ጸረ ኢትዮጵያ ሀገር እንጂ መቼም ወዳጅ ሆኖ አያውቅም ይህ ደግሞ መንግስት የተባለውን የሚመለከት እንጂ በችግራችን ጊዜ የረዳንን ህዝብ አይደለም ለሚፈልጉት እርቅ እንቅፋት የሆነባቸው ደግሞ ተዳምረው የሚጠሉት አማራው አፋሩ አገር ወዳዱ መሆናቸው ግልጽ ነው ወያኔ ለግንጠላም ሆኖ መሰረታዊ ህልውና የአማራውን አፋሩን መሬት ይፈልጋል በጫረው ጦርነት ህዝብ ደሙን አፍስሶ መሬቱን ስላስከበረ ወያኔ ማስመለስ ይፈልጋል ተስፋፍቶ የያዛቸውን እነ ላሊበላን ወዘተ መደራደሪያ አድርጎ ወልቃይት ጠገዴ ራያ ወዘተን ዳግም ሊጠቀልል ይፈልጋል የፖለቲካ እስረኞች ይፈቱ በማለትም 45000 በላይ የሆኑትን ይዞ የብዙዎች ድራሽ ደብሳ ያጠፋው ወያኔ እነ ስፋትና በረከትን የቄሮ አለቆችን ወዘተ ሊያስፈታም ይመኛል ሴራቸው ከገመድ ጠንክሮና ተወሳስቦ አገራችን ላይ ተዘርግቷል ስንት ሺህ አገር ወዳድ ደም የገበረለት መሬት ከባድመ እስከ ዛላምበሳ በሻቢያ ተይዟል የተዋጋው ደሙን ያፈሰሰው ህዝብ አልተጠየቀም ህዝብ ደሙን ያፈሰሰለትን መሬት ልቀቁ በሚል ለወያኔ ተመልሶለታል አለቅ ያለው ነውና ያስቸገረው እሱን በያቅጣጫው አዋክቦ ለማሸነፍ ነው ሴራው በዚህ እኮ ያላማ ተባባሪ የሆኑና አሸሼ ገዳሚ የሚያናፈሱ ከሃዲ ምሁሮችን ታሪክ መቼም አይረሳቸውም ኮሎኔሉ መውጫው ጠቦታል ወይ ይገለብጡታል ወይ እዛቸውን ተቀብሎና በሀገር ክህደት ቀጥሎ ነፍሱን ያተርፋል አሊያም እንዳለፈው ፋሽስት ኮሎኔል ጭራውን ቆልፎ ይፈረጥጣል ፍርጠጣ ደግሞ የአሜሪካ ቡችሎች በአፍጋኒስታንም እንደታየው የሚቀናቸው አማራጭ ነው ለማንኛውም ሴራቸውና ግቡ ለኢትዮጵያ ከቶም የማይበጅ መሆኑ ከወዲሁ ሊነገር የሚችል ነው ተዋጊዎችን ሁሉ በአንድ ኃይል ስር ማድረግ ይገባል ብለው የጀመሩት ጫጫታ አንድነትና ቅንብርን ፈልገው ሳይሆን የአማራ አፋር ወዘተ ኃይሎችን አንጻራዊ ነጻነት ለመቀማትና በኮሎኔሉ ስር ለማስገባት ነው የኑሮ ውድነት አብዛኛውን ህዝብ አነጥፎትና ለረሃብ ዳርጎት ሳለ ወያኔ በማይካድራም በሌሎች ቦታዎችም ህዝብ ሲፈጅ ከርሞ ዛሬም የኮሎኔሉ ጭፍራዎች የነገ ለማ መገርሳ ታጣቂዎች አማራ እያሉ ፍጅት ላይ ተሰማርተው ባለበት የና አሜሪካ ጩኸት ለማን ብቻ እንደሆነ ሁሉም ዜጋ ያውቃል ቅጥረኞቻቸውም ያው አውቆ ፈረንጆች ገንዘብ አዋጥተው በየሰልፋቸው የሚረዱት ወያኔና ኮሎኔሉን ነው ቢያንስ በነ ኮሎኔሉ ሰፈር እግሪያው ጭኝ እንጂ አውጣ ጦሬን እየተሰማም አይደል በዩጎዝላቪያና ሱዳንም እንዳየነው አገር ሊበታተን ይችላል በጠቀስናቸው ሁለቱም ቦታዎች ጭቆናው የፍርሻው መሰረት ቢሆንም አገሮቹን ለመገንጠል የውጭ እጅ ጣልቃ ገብነት ከፍተኛ ሚና ነበረው አለውም ግብጽ የሚሉ አንዳንዶች የአሜሪካ እንግሊዝ ኖርዌይን አጥፊሚና ተገቢውን ትኩረት ባለመስጠት ከባድ ስህተት ይፈጽማሉ። ኦነግን ሳይቀር ደግፈው ያቆዩት እነዚህ ናቸው። አፍሪካን ሸንሽኖ ማዳከም መመሪያቸው ነውና ናይጄሪያ፣ ኢትዮጵያ፣ ኮንጎ ወዘተ አይነት ተላልቅ አገሮችን በትኖ ማዳከም መመሪያቸው ሆኖ ይገኛል። የደቡብ ሱዳኑ አማጽያን መሪ ጆን ጋራንግ ግን ጣዳን ተቶ አዲስ የተባበረች ሱዳን ስላለ በሄሊኮፕተር አደጋ ገለውታል። በመተኩ የግንጠላ አቀንቃኝ ሆኖ ሳልቫኪር መጥቶ ከግንጠላ ጃቢነት ውጭ ምንም ሳይፈይድ ይኸው አለ። ላይጠቅም ላይጎዳ ላይወጣ ከጓዳ ነጋሶ ጊዳዳ አይነት ሆኖ ባልታወቁ ሰዎች ባልታወቀ ምክንያት ተገደለ ማለትን ደግሞ ኮሎኔሉም ተከኖበት መጥቷል። ማለት የፈለግነው ቁም ነገር አገር አትፈርስም ብሎ ከባዶ ከመፈጠም እንዳይሆን ነቅቶ መታገል ያስፈልጋል የሚል ነው። አገርም ይሄዳል ነቅተው ካልጠበቁት ብለዋል ወገኖቻችን ከጥንት። ኢትዮጵያ ስንት ጥቃት ቢሰነዝርባትም ጠንክራ ቆይታለች። ኤርትራን ግን በአሜሪካ ክህደትና ድጋፍ እንዳስገነጠሉ የምንረሳው አይሆንም። አሁንም ትግራይን ወዘተ ሊያስገነጠሉ እያቀዱም ናቸው። አገር ወዳዶች ነቅተው አገራቸውን መጠበቅ አለባቸው። ያሉትን ከሃዲና ቡከን ምሁሮች ስናይ ግን እንኳንም በጣሊያን ወረራ ጊዜ ያልነበሩ ማለታችን አልቀረም። ጳጳሱ ሳይቀር ዛሬ ወያኔውና የአሜሪካኑ አሽከር አባ ማቲያስ ነው። አደጋው ብዙ ነው፣ ክፍፍሉም ያሳስባል። ቀውሱና ቀውጢው ጊዜ ጽናትን ቆራጥነትን ሆድን ሳይሆን አገር መውደድን ጠያቂ ነው። መጃጃልን ማስወገድ ማለትም ነው። ያደረጃጀትና ተገቢ የውጊያ ስልትንም ተግባራዊ ማድረግ ያሻል። አይሆንም መንተቶ ይሆናል በሚል ቀድሞ መዘጋጀት፣ ወገን ህዝብን ለሚፈጅ ዘረኛ ስርዓት ቅንጣትም ድጋፍ አለመስጠት። ዝርዝሩን በዚህ ማቅረቡ ራስን የሚጎዳ ቢሆንም ትግልን ከሚያውቁና ህዝብን ካታገሉ አገር ወዳድ ኢሃፓ መሰል ጽኑ ድርጅቶች ጋር መሰለፍ። በጉያ እባብን ግንጥን በሱሪ አስገብቶ የተራበ ነብርን መከላከል ማባረር የሚቻልም የሚታሰብም አይደለም። ወጣቱ ግዳጁን ረስቶም አገርን መጠበቅ ከባድ ይሆናል። ጸረ ኢትዮጵያ ጠባብ ዘረኛን መሪ ብሎ ወያኔን ላንዴም ለሁሌም ለማሸነፍ መፈለግም ከንቱ ነው። ወርቅን ለማግኘት ወርቅ ይዞ መነሳት ይባል የለ? ሆያ ሆዬ ሆ ኢትዮጵያ ሆ ሆያ ሆዬ ሆ ኦል አፍሪካ ሆ ሆያ ሆዬ ሆ አፔል ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ ጌታ ሆ ሳናጌታ ሆ ዘማዶ ጀዚ ተሳል አንካፋሪ የደገሳል ያቺን ድግስ ወቴ ወቴ በድን ካልጋ ተገልጬ የህዝብ ትግል በየወቅቱ ለምን ይደናቀፋል? ማስተዋል የሚገባቸውን ነጥቦች መዘንጋት ተገቢ አይሆንም። የገዢዎች ታክቲክ ተደጋግሞ እንደተስተዋለው ህዝብን ከማወናበድ የጸዳ አይደለም። በፖለቲካው ማጭበርበር፣ በኢኮኖሚው ማጭበርበር፣ እዚህም እዚያም በማጭበርበር ላይ የተመሰረተ አሰራር ነው ያለው። የሚፈልጉትን ነግረህ ወደምትፈልገው ንዳቸው መመሪያቸው ነው። ከጊዜ ወደ ጊዜ አይንን በጨዋጥቦ መዋሸትን ይሁነኝ ብሎ ከያዘ መንግስት ውጭ ሌላ ሊታያል ቻለባት ኢትዮጵያ በውጭ ኃይሎች ስልጣን ኮርቻ ላይ የሚወጡና የሚወርዱ ገዢዎች ያሏት በመሆኑ ለህዝብ ቅንጣትም ታክል ከበሬታ የላቸውም። የደርግ አገዛዝ ከህዝብ ይልቅ የሚፈራው ሶቪየቶችን፣ ኮሪያኖችን፣ ኩባኖችን ነበር። የመለስ ዜናዊ አገዛዝ የሚፈራው ደግሞ ለስልጣን ያበቁትን አሜሪካኖችንና የሻቢያውን ኢሳያስ አፈወርቂን ነበር። ከዚህ ውጭ ህዝብ አክብሮም ፈርቶም አያውቅ። የኮሎኔል አብይ የብልጽግና አገዛዝም ከህዝብ ጭፍጨፋ ይልቅ የችግኝ ተከላ ይበልጥ እንደሚያስጨንቀው ደጋግሞ አሳይቷል። ልክ እንዳውራሾቹ አብይ የሚፈራው ህዝብን ሳይሆን ኦነግ ሸኔ ብሎ የሚጠራውን ጫካደር ነው። እነጃዋርን ወያኔን የኦነግን ሰዎች ነው። በመሆኑም እንዲነኩ አይፈልግም ይከላከልላቸዋል። ራሱ ከጠባብ ዘረኝነት ጋር የተሳሰረ አቋም ያለው መሆኑን የሚያጋልጠው ይህ አይነቱ አድሏዊነቱ ነው። ኢትዮጵያ ዲኖራስ የሚገባው ምን አይነት መንግስት ነበር? ሁሉም ዜጋ እንደሚመኘው ኢትዮጵያን እንደ ባህሏ እንደ ጠባይዋ እንደ መልኳ የተሽጎረጎረች መሆኗን እያሳየ ለልዩነት የሚደረጋት ሳይሆን የዘመናት አብሮ የመኖር ታሪኳን አጉልቶና አጠናክሮ የሚያሳይ ያልተሸፋፈነች ግልጽ አገር መሆኗን የሚያረጋግጥ ማሪ እንጂ በራሱ ህልም የሚበረገግ ገዢ አትፈልግም ነበር። ያ ሁሉ የዘመናት ትግል አገርንም ህዝብንም ከውጭ ወራሪ ከውስጥ ከፋፋይ ለመታደግ የተደረገ በመሆኑ ሰንደቅ ዓላማዋን የማያስከብር አልፎም አዋራጅ ዘመን ላይ ይደረሳል ብሎ ያሰበ አይኖርም። ህዝባዊ ትግልን በየጊዜው የሚያጨናግፈው ምንድነው ብለን ስንጠይቅ የባዕዳን ተንኮል ዋናው ሆኖ እናገኘዋለን። ከዚህ ሌላ ግን የዜጋ የትምህርት እንጂ የእውቀት ባለቤት አለመሆኑ የፈጠረው ችግር እንዳለ መደበቅ አይቻልም። በየወቅቱ ገዢዎች የሚያስቀምጡትን መሰናክል ማለፍ ያቃተን በዚህና በመሳሰሉት ምክንያቶች እንደሆነ መረዳት አያዳግትም። በዋዛ ፈዛዛ እንጠመዳለን። ለገዢዎች ያሰት ወሬ ጆሮአችንንም ልባችንንም እንሰጣለን። ከየትኛውም ያለም ህዝብ በተለየ መልኩ የአገሪቱን ተስፋ ጨልሞ የሚገኘው የመካከለኛ መደብ አባል የሆነው ክፍል መሆኑ ተደጋግሞ ታይቷል። በተስፋው የሚረካ ትግልን የሚፈራና የሚጠላ ሲፋጅ በሹካ ሲቀዘቅዝ በእጅ በዩ የበረከተባት አገር መሆኗ ቁልፍ ስፍራዎችን ተሽቀዳድሞ የሚይዘው እሱ በመሆኑ አጠቃላዩን ህዝብ ለማደናገር ዳኛ ሆኖ ይቀመጣል፣ ጠበቃ ሆኖ ይከሰታል፣ ጋዜጠኛ ሆኖ ይደሰኩራል፣ ፖለቲከኛ ሆኖ ይቀደዳል፣ የሰፈር አለቃ የቢሮ ሹም ይሆናል። የማይሆነው የለም። ዛሬ ዛሬ ላይ ያልነበር ባህል ተማሪ መስሎም ማደናገር ይዟል። ከፍተኛ የሆነ አፍራሽ ሚና ይጫወታል። በአቅም የተሻልኩ ነኝ ብሎ ስለሚያምንም አቅም የሌለው ይሙት የሚለውን መፈክሩን ያምንበታል። ግብዝ ነውና እሱ በአቅም በጥበብ በእውቀት ልቆ በመገኘቱ ያገኘው እድል ይመስለዋልና የበታቾቹን ይንቃል፣ ደሃ ያዋርዳል። በዚህም ምክንያት የክፍል አቀባባይነቱና አደገኛነቱ አጠያቂ አይደለም። አገርም ህዝብም በሱ መነጽር እንዲታይ የሚመኝ አራጋቢ በመሆኑ ብዙ ነገሮችን ያበላሻል። የጦር ከበሮ ለመደለቅ የድል ጥሩምባ ለመንፋት ማንም አይቀድመውም። ሁሉም ግን በሐሰት ላይ የተገነቡ የድርቡሽት ቤቶች ናቸው። መንግስቱ ኃይለማርያም የሶማሊያን ጦርነት እንደ መዳኛ ቆጥሮ ሁሉም ነገር ወደ ጦር ግንባር በሚልበት ወቅት ሁለቱም ህዝቦች ወደ የራሳቸው አምባገነን ገዢዎች ያተኩሩ ያለው ኢሃፓ እንደ ኃጢአተኛ ተቆጥሮ ተወግዟል። በዚህ የተነሳም ከህዝብ ጋር ለማጣላት ተሞክሯል። ደርግ የውስጥ ተቃውሞን ለማፈን ሲሰራ አቧራ ጫሾቹ ግብረበል ካድሬዎችና ወደገብ አቻፍቻፊዎች ነበሩ። ጦርነቱን ከሁለቱም ወገን ሆኖ ለማብረድና ህይወት ለማትረፍ እንዲቻል ቢሞከር ኖሮ ግን ዚያድ ባሬም ከቅዠቱ ባኖ መንግስቱም ጊዜ መወጣጫ ማድረጉን ባልገፋበት ነበር። እዚህ ላይ ነው የህዝብ የነቃ ተሳትፎ የሚያጎድለው። በየጊዜው ለገዢዎች ሰለባ የሚያደርገውም ይኸው አይነት ሁኔታ ተደጋግሞ በመከሰቱ ነው። በሁኔታዎች ላይ ትኩረት ያለመስጠት የሚያስከትለው ኪሳራ ቀላል አይደለም። ከሶማሊያም ሆነ ከኢትዮጵያ በኩል በውጊያው ያለቁት ህዝቦች ቢሰላ ተገኘ ከተባለው ድል ወይም ሰላም የሚመጣጠን አይደለም። ኪሳራው ያይላል። ብልህ መሪዎች የገዥነት ሚና አይጫወቱም። ህዝብን ከጦርነት ከአደጋ ለመሰወር ይጥራሉ እንጂ በርታ እያሉ ህዝብን ወደ ጦርነት አይማግዱም። ወያኔዎች እንኳንስ በደቀ መዛሙርቶቻቸው በራሳቸውም ወቅት ብቃት የሌላቸው በመሆኑ ለኢትዮጵያ አይመጥኑም። መለስ ዜናዊ የውስጥ የወያኔ ሽኩቻውንም ሆነ የህዝብ ተቃውሞን ለማደብዘዝ ብሎ በፈጠረው ጦርነት ባድመን ምክንያት አድርጎ ህዝብን ለመቀስቀስ ላይታች እያለ ያዙኝ ልቀቁኝ ይል የነበረው ተቀጣሪው ዘረኛ ካድሬ ነበር።
የመለስና ኢሳይያስ ጀሊዎች በጦርነቱ በርካታ ህይወትን ካስቀጠፉ በኋላ ጦርነቱ ውጤት አልባ ሆኖ መቅረቱን ሲያስተውሉ ህሊና ቢኖራቸው ኖሮ የሚያፍሩበት በሆነ ነበር። ውጤቱ በባድመ ላይ ታይቷል። ያ ሁሉ ደም ቢገበርላትም ያ ሁሉ ህይወት ቢከፈልላትም ባድመ ለኢትዮጵያም ለኤርትራም እንደተጠቀም ተደርጋ ተሰርታለች። እናም የቀኝ ገዢዎችን መምጣት መጣባበቁ እጣ ክፍሏ ሆኗል። ኮሎኔል አብይ በመግለጫ እያጨበ ቢያቀርበው ከቀድሞዎቹ ገዢዎች የተለየ ነገር አይስተዋልበትም። ምንድነው ተፈጥሮው የጆሮህ ከበሮ በስሜት ያሻሹት የሚጨፍር አብሮ እንዳለው ገሞራው በስሜት ጨፋሪው በበዛበት ወቅት የሰከነ ግንዛቤን መጠየቅ ላይቻል ይችል ይሆናል። አቆ ግን ሁሉም 00ን ከመስፈን የዘለለ አይሆንም። ህዝብን ማደናገሪያና ለጦርነት መማገጃ ከበሮ መደለቅ ይቻላል። ውጤቱ ምን ይሆናል ለሚለው ካለፈው መማሩ ጠቃሚ ይሆናል። ወያኔን ከገባበት ገብቶ ድምጥማጡን ማጥፋትና በሰይጣን ምልክት ባንዲራው ተቀልሎ መቅበር የኢትዮጵያዊው ሁሉ ግዴታ ነው። የራስን ስልጣን ለማደላደል ሲባል የትግራይን ህዝብ አንድ ላይ ከችግር ውስጥ እንዲወድቅ ማድረግ ግን ሚዛን አይደፋም። ወያኔ መጥፋት ያለበት መሆኑ ባያጠራጥርም ወያኔን ለማጥፋት ከተከፈለው መስዋዕት በአብይ አመራር ስህተት የተከሰተው ጥፋት አመዝኖ መገኘቱ በመጠራጠርና በሙሉ ልብ ለመግጠም ባመለመድፈሩ ምክንያት የተከሰተ ነው ቢባል ስህተት አይሆንም። በመስዋዕትነት የተያዘ ስፍራ ለቆ ለሌላ ትኩስ መስዋዕትነት በመዳረግ ተዋጊውን ውጤት አልባ ማድረግ ምን የሚሉት ያመራር ብቃት ሆኖ ነው ብልህ አመራር እየተባለ የሚደፈቆረው? የካድሬ ቀረርቶ አሳፋሪነቱ ወደር የማይገኝለት በመሆኑ የአብይ የልጅ አይነ ፈጣጣ ትንሽ ከመሸ ደጅ የማይወጣ ብሎ ሲፎክር መስማት የቆየውን የጀግና ታሪክ ለማጉደፍ የተሰነዘረ ቢመስልም ካድሬው አቅሙ የፈቀደውን ማድረጉ ነውና ታዝቦ ማለፉ ተገቢ ነው። በራስ ጉድ መሳቅ አስነዋሪ በመሆኑ እንጂ የነቃ ህዝብ የሰለጠነ ትውልድ በሚፈጠርበት ወቅት ከጣራ በላይ የሚያንከተከት ጉዳይ ይሆናል። ከሁሉም በላይ የዚህ ሁሉ መሰረት የሆነውን የዘር ፖለቲካ ማስወገድ ህገ መንግስቱን መሻር የኢትዮጵያዊነት መለኪያ መሆኑ ላፍታም ሊዘነጋ አይገባም። በእውነተኛ ትግል የኢትዮጵያ ህዝብ ያሸንፋል። ድል ለኢትዮጵያ ህዝብ። የረቡዕ ነሐሴ 12 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ጦር ከፈታው ወሬ ፈታው ይበልጣል አባባሉን ወያኔም ኮሎኔሉም ያምኑበታልና ህዝብን በሐሰት ወሬ ትጥቅ ሊያስፈቱና በጭካኔም ሊያደናግሩ ቆርጠው ተነስተዋል። ይህ ስምሪታቸው ደግሞ ይሉኝታ ወይም ከብር የሚባሉ ነገሮችን አያቋቸውም። ወገናቸውን የጨፈጨፉትን ኢሱ መንጌ ብለው ሲያቆላምጡ ጁንታ ብለው ሽፋን የሰጡትን ወያኔም ጁንታይቱ ሲሉትም ጀምረዋል። ሽንፈትን ድል ኪሳራን ትርፍ ሽሽትን ማጥቃት አድርገው የሚያቀርባሉ አልሸሸንም አቅጣጫ ቀይረን ገሰገስን እንጂ አይነት ጮልነት መሆኑ ነው በየሳምንቱ በወረቀት ላይ የሚገደሉና ግን አልሞትም ያሉ ወያኔዎች ጥቂት አይደሉም በሽሽትና በክህደት አሳልፈው የሰጡትን መሬት ሲያስመልሱ ወይም ሊያስመልሱ ጫፍ ሲደርሱ ብዙ ጊዜ ሰምተናል ግን ሐቁ ሲፈተሽ ወያኔ መቀሌን ይዟል የኮሎኔሉ የጦር እቅድ ሽሽት ነው ከቱርክ ተባለ ከኢራን ሊጎርፍልን ነው የሚሉት አብራሪ ሰው አልባ አውሮፕላን ወይም ድሮን ከውድቀት አያድናቸው የድሮኑ አባት አሜሪካ በሽምቅ ተዋጊ ታሊባኖች ሽንፈትን ተከናንቧል ዋናው ቁም ነገር በእምነት መጽናት ቆራጥ ሆኖ መታገል ነው ቡከነን ጀግና አርበኛነን ባንዳ የሚለው ነው ጥያቄው ኮሎኔሉን ጨፍሮቹ እነኦነግን በሚገባ ያስታጠቁ ሲሆን የመሳሪያ ንፉግ የሆኑት የህዝብን ኃይል ማስታጠቅ ላይ ብቻ ነው ብዙ መቶ ሺህ ቀለቦቻቸው ደግሞ ቁርጥ ቀን ሲመጣ ከአፍጋኒስታኑ መሪና ከቀድሞ ፋሽስት ኮሎኔል በፈጠነ የሚፈረጥጡ ናቸው ማለትም ዛሬም ቢሆን ኢትዮጵያ ከከፋ ጉዳት ልታመልጥ የምትችለው በህዝቧ ጽናትና ተከላካይነት ብቻ ነው ህዝብ ይህን ግዳጅ ይወጣ ዘንድ ንቃት ድርጅትና ጽናት ያስፈልገዋል በካዲዮች እየተመራ ድልን ሊያገኝ መመኘት ከንቱ ነው እነ ወዲ ጁላ ችሎታ ያነሳቸው ከመሆናቸውም በላይ ኢትዮጵያን ከአማራ ተወራራሽ አድርገው ጸረ አማራ ፖለቲካቸውን በስራ ሊያውሉ ነው የሚፍጨረጨሩት ጦርነት ገባን ካሉ ጀምሮ በግርግሩ ሽፋን ወደ 100 ሺህ የሚሆኑ ኦሮሞዎችን መታወቂያ ሰጥተው በአዲስ አበባ አስፈራዋል ወንጀለኛ ቄሮዎችን ከእስር ፈተዋል አማራ ላይ ያተኮረ ዘመቻቸውን አጠናክረዋል ለህዝብ የሐሰት ወሬን እየመገቡ ለመሬቱን አስነጥቀዋል በአሰቃቂ የኑሮ ውድነት አማቀውታል የተደናገረውም ክፍል ዋና ጠላቱን ወዳጅ ብሎ እስኪደገፍ ድረስ ወስደውታል የወያኔ መልሶ ቀና ማለት የኮሎኔሉ ጸረ ኢትዮጵያ ፖለቲካ ውጤት መሆኑ ማንም ጤነኛ ሰው አይስተውም በኮሎኔሉ ቅጥረኞች መገናኛ ብዙሃን መሰረት ደለበ የተባለው ድል አለ የተባለው ሉዓላዊነት ወዘተ በተጨባጭ ተጨፈኑ ላሞኛችሁ አይናውጣ ልቦለድ ነው የውሸቱን አዳ ህዝብን ቅስም ሰብሮት ይገኛል መቅጠፍ መተርተርን በተመለከተም ኮሎኔሉ እና ጭፍሮቹ ምንም ለከት ወይም ይሉኝታ ሊታይባቸው አልቻለም ህዝብን በማታለል ሊገዛ የሚጠራገዛዝ በመሰረቱ ጸረ ህዝብ ነው ለሀገር የሚሰዋውን ህዝብ ይዋሻዋል ያታልለዋል ማለት ነውና ለጠላት አጋልጦት ጠላትን መታው ብሎ ዋሽቶ ትጥቅ ያስፈታዋል ግብጽ ወዮላት ያሰኘዋል እንኳንስ የደለበ የታጠቀውን ግብጽ ቀርቶ ውዳቂ ዘረኛ ወያኔን ማሸነፍ አቅቶት በቁጥር ቢሆንማ በአሜሪካኖች ለሃያ ዓመታት ስንት ቢሊዮን የህዝብ ዶላር ፈሶ ሰለጠነ የተባለው ከ300,000 በላይ የአፍጋን ጦር አሜሪካ ልትወጣ ነው ባለች ማግስት ፍርስርሱ ባልወጣ ነበር ከቪየትናም እስከ አፍጋኒስታን ከሳይጎን እስከ ካቡል የአሜሪካና የቡችሎቿ ውድቀት ብዙ ትምህርትን ያዘለ ነው የንቃት ድርጅት ቁርጠኝነትና ጽናትን ዋናነት ያስተምረናል አንድነት ደግሞ የህዝብ ጥንቻና የጠላትን ውድቀት አብሳሪ መሳሪያ ነው ኮሎኔሉ ምን ቢዋሹለት አሁንም የአሜሪካ ቡችላ ነው ባዘዙት የሚከምፍ የመቀሌ አወጣጡ እንዳሳየው የሀገርን ጥቅም አሳልፎ የሚሰጥ የወያኔና የኦነግ ሸኔ ተብዬ ህብረት ዛሬ የጀመረ አይደለም የወያኔ ደጋፊ ፈረንጆች የሌለውን ክብደት ሊሰጡት ቢጠሩም ለሁለቱም ነፍስ የዘራላቸው የኮሎኔሉ አገዛዝ ነው ለመቶዎች የሚቆጠረው ሸኔ ተብዬን ባለፈው ሰሞን ፈረንጆች ወደ ብዙ ሺ ቢያደርሱትም ሸኔ ተብዬው እነለማ መገርሳ በሰጡት ዘመናዊ መሳሪያ አልሞ የሚተኩሰው ያው እንዳየነው በወጣት ተማሪዎችና በአጣዬ አርሶ አደሮች ላይ ብቻ ነው በሰሜንም በደቡብም አገዛዙ ተወጠረ የኢትዮጵያም ህልውና በአደጋ ላይ ወደቀ በሚል በሚገባ ደስኩረውና ቡታ አሰምተው ኮሎኔሉና ወያኔን ሊያስማሙና ኢትዮጵያን ሊያደባዩ ማሴራቸው ግልጽ ሆኗል። ህዝብ የንሴራ በጊዜው ቆ ሊቋቋመው እንዳይችል ያደርባይ ምሁሮች ያደባባይ ጫማሳሚዎች ባንዳ ምሁሮች በአጠቃላይ እዛቸውን ተቀብለው ህዝብ ላይ ተሰማርተዋል። የህዝብ ጣራቶችን አቀላማጮችና አሻሻጮችም ከአዲስ አበባ እስከ ዋሽንግተን ለንደን ሆብለውም ተነስተውብናል። ስለዚህም በሁሉም መስክ ለሐቅ መቆም መታገል አለብን። የኮሎኔሉን ቱልቱላዎች በሞላ በግልጽ በቀጥረኝነት የተሰለፉትን መገናኛ ብዙሃን መድረኩን ያጣበቡትን ሆነ ከወንበር በስተጀርባ ሆነው በሚስጥር ስብሰባ ድንግርግርን የሚያሰራጩትን ልንታገላቸው ልናጋልጣቸው የግድ ይላል። የህዝብ ጎራ ካልጸዳ የወያኔ መክሰም እውን አይሆንም። ወያኔ ደግሞ ለአንዴም ለሁሌም መወገድ እንዳለበት ግልጽ ነው። ዘረኞችና ቀጥረኞቻቸው ይውደሙ። ኢትዮጵያዊነት ድልን ይቀዳጅ።
አንድየው አንዳርገ ሙሴ መጣልን ስንል ዋሽና ቀጣፊ ፋሽስቱን ሰደውት ነጋና ገኘን ስንል ቦምበር አታለው በብልጽግና ስም ከሹም ደምረውት ብርሃኑን ዝጣልቶ አሬነካውን ጨስ ጸያፍ አድርገውት ክደቱም ተንፈራጦ ለዓለም ሞት ሲያጣጥር ባይናቸው ስላዩት ተስፋፊውን ሱዳን ተከባክቦ ይዘው ያሽሙኑመኑት ታገሩ እንዳይኖር በታንክ በመትረየስ አማራን ሲያስፈጁት መስሄ ያለውን ሁሉንም ያቀፈ የሽግግር መንግስት ስር ነቀል ነው ብለው በሽብርተኝነት በሐሰት ይከሱት ውሉ ጠፋኝና አማራጭ ያለውን መንጋዎቹን ሳይቀሩ በክደት ሲያጣጥሉት ባንተ ያምራልና አንድየው ኢህአፓን እስቲ አንዳርገን በሉት። ውሸት የሌለበት እውነቱ ሲቀዳ ከኢህአፓ ጓዳ ከአምሳ ዓመታት በላይ በማተቡ ጸንቶ አገሩን ሳይከዳ እየታገለላት ከጠላት ተጋፍጦ እየሞተ እየደማ ከቶ ለምን ይሆን ከሰበላ ዋንዳ እንደሚያወርድበት የውሸቱናዳ በነጋ በጠባ ደግሞ ስላገር ቋሚ ሐቀኛ ሰውና እንዴት እውነት መስካሪ ከፍኖ ተበቀረ ሌላ ሚዲያ ታጣ ሲሉ ሰምቼ ነበር። ሙሽሮች በራፍ ደርሰው ድስቱን ይጥዳሉ ግመሎች ቢጓዙም ውሾች ይጮሃሉ ተራ ቀደም ሰልፎ እርስ በርስ ተጠላልፎ ውሉ እየጠፋ ህዝባዊ ትግሉ ከሽፎ እንድንቆርጥ ተስፋ ሀብሮ ጀማሪ ኮሾ ተቃሚን ገዢው እያስፋፋ በዘረኞች ሴራ መንጋውም ተወናብዶ አብሮ እያሽካካ በጊዜውም ቢሆን ህዝቡ ተሸበረ አገርን ተናወጠች ለህልውናዋ ቆሞ የሚታደጋትን አንድየዋን ጀግና በአይኗ እያማተረች ጉራም አይከጅለው የበክሩ ልጅዋም አንድየው ይሃፋ ለህልውናዋ ሲል ሁልጊዜም በጽናት ከጎኗ ነውና በጊዜያዊ ድሉ ጠላት ቢፈነጭም በህዝባችን አናፊነት አይጠራጠርም። አንድየው እያለ ዲሞክራሲያዊ ኢትዮጵያን መገንባቷ አይቀርም። ግልበት ግን ኢትዮጵያ ለዘላለም ትኑር።